The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ ሚያዝያ 10 2013 ዓመተ ምህረት ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። በአማራ ክልል ሰሜን ሸዋ ዞን ውስጥ የሆነውና እየሆነ ያለው ምንድን ነው?
ቅዳሜ ዕለት በቃ ከተማው በሙሉ በሳት አነደደ። ድፋ የሚላቸው የለም። መከላከያ መጥቷል ይባላል። መከላከያው ደግሞ ምንም መከላከል አልቻለም። አሁን እስከ ቅዳሜ እኛ ከዛ ሽሽተን መጣን። የትም እንስሳ የታሰረ እንዳለ ቤታችንን አንድ ነገር ሳናደርግ ይወጣል። በቃ ጥለን ወጣን። ራታየንም አቃጠሉ። ቤትን ደግሞ አሁን እያቃጠሉ ነው።
በታሰበበት የመጣው ተደራጅቶ ስናይፈር መትረጊስ የተያዘ ኃይል ነው። ቀድሞ ሰው እንደወጣ መረጃ አላቸው፣ በቂ መረጃ አላቸው። ህብረተሰቡ እንደሸሸ እንደወጣላቸው አውቀዋል። የተቻላቸውን አደራጁ፣ ገቡ፣ የሚዘርፉትን ዘረፉ፣ የሚያቃጥሉትን አቃጠሉ።
ለምሽቱ ከተሰናዳ ዘገባ የተቀነጫጨቡ ድምጾችን ነው የሰማችሁት። ዝርዝሩን ከዜና በኋላ እናስደምጣችኋለን። ሌሎችም ዘገባዎችና ዝግጅቶች አሉን። እስከ ምሽቱ 4 ሰዓት ከእኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዛሬ አዲስ አበባ ከተማ ላይ በደረሰ የቦምብ ፍንዳታ የሁለት ሰዎች ሕይወት ማለፉ ተገለጠ። ከቀኑ 8 ሰዓት አካባቢ በልደታ ክፍለ ከተማ ወረዳ 6 ውስጥ በሚገኝ ለልማት በተዘጋጀ ስፍራ ላይ የደረሰውን የዚህን ቦምብ ፍንዳታ መንስኤ እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምፅ በሰጠው አስተያየት አመልክቷል። ፀሐይ ዳምጠው ተከታትለዋለች።
ሳት ክፍለ ከተማ 3 ግለሰቦች ከዋናው መንገድ ወጥተው ለልማት የተነሱ አካባቢዎች አሉ። ወንዱ የገፈታተራቸው ነው ውስጥ ያስገቡት እና ተያዘው። ወዲያውኑ ነው ፍንዳታ የተከሰተው። እንግዲህ የሁለት ሰዎቹ ታልፏል። አንደኛ ተጎድታ የሆስፒታል ነው ያለችው። ከተልእኮ ይዞ ነው ወይስ ከምን ጋር ተያዘ ነው የሚለው ገና ያልታወቀ እና በምርመራ ሂደት ላይ የሚገኝ ነው ማለት ነው። እንደገና ሌላ ተጨማሪ ከዛ ከሞተ ሰው ኪስ ውስጥ ሌላ ቦምብ እንደዚህ ተገኝቷል። የእጅ ቦምብ አንደኛው እንግዲህ ቦምብ እሱ ወይ በሰዎቹ ላይ ጥቃት ለማድረስ ሲነካካው ነው የፈነዳው። የምን ግምት ያለው ትክክለኛው ነገር በኋላ የሚጠራ ነው የሚሆነው። ነገር ግን ያው አንዱ ቦምብ የፈነዳውም ከያዘ ሰው እንደሆነ ነው መረጃው የሚያሳየው።
የአዲስ አበባ ነዋሪ ናቸው ሰዎቹ?
አዎ ሰዎቹ የአዲስ አበባ ነዋሪ መሆናቸው ነው መታወቂያቸው የሚያረጋግጠው።
ኮማንደር ፋሲካ እንዳብራሩት ከቀኑ 8 ሰዓት አካባቢ አንድ በግምት እድሜው 50-55 የሚገመት ግለሰብ ከሁለት ተመሳሳይ የእድሜ ደረጃ ላይ ከሚገኙ ሁለት ሴቶች ጋር እየተገፈታተረ ወደ ቦታው ከገባ በኋላ ፍንዳታው መሰማቱንና ጉዳት መድረሱን ገልጸው የግለሰቦቹ ማንነትና የፍንዳታውን ምክንያት ለማወቅ በምርመራ ሂደት ላይ መሆኑን ገልጿል። ከወራት በፊትም ልደታ ክፍለ ከተማ በተከሰተው የቦምብ ፍንዳታ የሁለት ወጣቶች ሕይወት ማለፉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። የኤርትራ መንግስት በትግራይ ክልል የሚገኙ ወታደሮችን ከአካባቢው ማውጣት ለመጀመር መስማማቱን አስታወቀ። በዚህም ኤርትራ በግጭቱ መሳተፏን ለመጀመሪያ ጊዜ በይፋ ማረጋገጧ ተደርጎ ተወስዷል። ኤርትራ ይህን ይፋ ያደረገችው ከፍተኛ ዓለም አቀፍ ግፊት እየተደረገ ባለበት በአሁኑ ወቅት ከትላንት በስቲያ አርብ 15 አባላት ላሉት የተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ ነው። የኤርትራ ማስታወቂያ ሚኒስቴርም ይህንኑ መረጃ በድረገጹ ላይ አውጥቷል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያም ለመንግስታቱ በላኩት ደብዳቤ እንዳሰፈሩት የኤርትራን ኃይሎች የዓለም አቀፉን ድንበር ተከትሎ ካለው አካባቢ ለማስወጣትና በምትኩም የኢትዮጵያን ወታደሮች ለማሰማራት ኤርትራና ኢትዮጵያ በከፍተኛ ባለስልጣናት ደረጃ ተስማምተዋል ብለዋል። የኤርትራ ወታደሮች ባለፈው የጥቅምት ወር መገባደጃ የኢትዮጵያ ጦር ከቀድሞ የትግራይ ገዢ ፓርቲ ህወሓት መሪዎች ጋር ግጭት ውስጥ በገባበት ወቅት ከኢትዮጵያ ወታደሮች ጎን ቢሰለፉም እስካለፈው አርብ ድረስ ግን ኤርትራ ኃይሏን በአካባቢው ማሰማራቷን ደጋግማ ስታስተባብል መቆየቷ ይታወሳል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር የኤርትራ ጦር ሰራዊት በአካባቢው መኖሩን አምነው ፈጥነው መውጣት እንደሚጀምሩ ቃል ገብተው ነበር። ይሁንና የተባበሩት መንግስታት የረድኤት ጉዳዮች ኃላፊ ማርክ ሎኩክ ባለፈው ሐሙስ ያ ስለመሆኑ ማረጋገጫ የለም ሲሉ ለመንግስታቱ ድርጅት የጸጥታው ምክር ቤት ገልጠዋል። በግጭቶቹ በሺህ የተቆጠሩ መገደላቸውን በበርካታ ሴቶች ላይ አስገድዶ የመደፈር ጥቃት መፈጸሙንና ቁጥራቸው ወደ ሚሊዮን የሚጠጋ ሰዎች ከቀያቸው ለመፈናቀል መገደዳቸውን ዘገባው ጨምሮ ገልጧል። እንደ መንግስታቱ ድርጅት ግምት የትግራይን ግጭት ጨምሮ በድርቅ በአንድ ትውልድ አንድ የሚከሰት አይነት የተባለለትን እጅግ የከፋ የብርሃን በጣ ወረርሽኝና እንዲሁም የኮሮና ቫይረስ መዛመት የከሰታቸውን ድርብርብ ማህበራዊና ኢኮኖሚያዊ ተጽዕኖች ጨምሮ ቁጥራቸው በበዛ የተለያዩ መንስኤዎች ሳቢያ በያዝነው ዓመት በኢትዮጵያ ከ23.5 ሚሊዮን ሕዝብ በላይ የሰብአዊ እርዳታ እንደሚያስፈልገው አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአየር ንብረት ለውጥ ባስከተላቸው አንገብጋቢ ጉዳዮች ላይ ተባብረን ለመስራት ቆርጠናል ሲሉ ዩናይትድ ስቴትስ እና ቻይና በትላንትናው ዕለት በጋራ ባወጡት መግለጫ አስታወቁ። የዩናይትድ ስቴትሱ የአየር ንብረት ጉዳዮች ልዩ መልእክተኛ ጆን ኬሪ በሻንጋይ ያደረጉትን የሥራ ጉብኝት ተከትሎ ከቻይናው አቻቸው ሺያ ጂንሁዋ ጋር በመሆን በጋራ ባወጡት በዚህ መግለጫ በአፋጣኝና ጉዳዩ በሚጠይቀው የተለየ ትኩረት መታየት ያለበትን የአየር ንብረት ለውጥ ያስከተለውን ቀውስ ለመቋቋም ሁለቱ አገሮች እርስ በርስና ከሌሎች አገሮች ጋር ለመተባበርም ቁርጠኛ ናቸው ብለዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ከፕሬዚዳንት ጆ ባይደን አስተዳደር ቻይናን በመጎብኘት የመጀመሪያው ባለስልጣን መሆናቸው ነው። ይህም በሌሎች በርካታ ጉዳዮች ዙሪያ የገነነ ውጥረትና ፍጥጫ የገቡት ሁለቱ አገሮች ዓለም አቀፍ ፈተና በደቀኑ ጉዳዮች ዙሪያ ተባብረው ሊሰሩ ይችሉ ይሆናል የሚል ተስፋ ፈንጥቋል። በመጨረሻም ጃፓን ከተሰናከለው የፉኩሺማ የኒውክሌር ኃይል ማመንጫዋ የተበከለ ውሃ ወደ ባህር ለመልቀቅ መወሰኗ ያሳደረባትን ስጋት ደቡብ ኮሪያ የአካባቢውን አገሮች በመጎብኘት ላይ ላሉት የዩናይትድ ስቴትሱ የአየር ንብረት ጉዳዮች ልዩ መልእክተኛ ገለጠች። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጃፓን ግልጽነት ባለው አሰራር እንደምታከናውን ዩናይትድ ስቴትስ ታምናለች ሲሉ ልዩ መልእክተኛው ጆን ኬሪ ማረጋገጣቸውን ጨምሮ አመልክቷል። ኬሪ በበኩላቸው የጃፓን መንግስት ከዓለም አቀፉ የአቶሚክ ኃይል ድርጅት ጋር የተሟላ ምክክር በማድረግ እየሰራ መሆኑን አገራቸው እርግጠኛ ነች ሲሉም አክለዋል። ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን አመሰግናለሁ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 10 2013 ዓ.ም ምሽት ፕሮግራም ነው። መጪው የኢትዮጵያ አጠቃላይ ምርጫ
ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫው ውድድር ውጪ መሆናቸው ህዝቡ ሄዶ ላለመምረጥ ወሰነ ይመስለኛል።
ሁሉም የዚህ ሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትሪት ሊያደርግ የሚገባ ይሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል።
ሲራክ ተመስገን በማህበራዊ አንቂነት የሚታወቅ ወጣት ነው። አይነ ኩሉ አራጋው ደግሞ የህክምና ባለሙያ ሲሆን በማህበራዊ መገናኛዎችም ንቁ ተሳትፎ ያደርጋል። ከሁለቱ ወጣቶች ጋር ስለ መጪው ምርጫ ምዝገባና ስለ ድምፅ ትርጉም እንወያያለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድን ነው? በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ፣ ካራቆሬ፣ ሸዋሮቢ ከተማና በዙሪያቸው ባሉ ቀበሌዎች ላይ በከባድ መሳሪያ በታገዘ ጥቃት በሰውና በንብረት ላይ ከፍተኛ ጉዳትና ጥፋት መድረሱ እየተሰማ ነው። ከጥቃቱ የተረፉና የሸሹ ማንነታቸውን እየሰጡ ናቸው። የአካባቢው ባለስልጣናት ጉዳዩ ከቁጥጥር ውጭ ሆኗል ይላሉ። ጽዮን ግርማ ተከታዩን ይዛለች።
ያጣዬ ከተማ ነዋሪ መሆናቸውን በስልክ የገለጹልንና ስማቸው ለደህንነታቸው ሲባል እንዳይጠቀስ የጠየቁን አንድ ነዋሪ ከጥቃቱ ሸሽተው የወጡ መሆናቸውን ነግረውናል።
ሚያዝያ 7 ቀን ማታ ላይ የሆነ ጥይት ሲተኮስ ሰማና ምንድነው ስንል እዛ ጋር ግጭት ተፈጥሮ ጥይት ተተኮሰ ተባለ። አሁን ሰው ሞተ ወይ ምናምን ብለን ስንጠይቅ አንድ ሰው ተመቷል ተባለ። ያ ሰውዬ መሞቱና መዳኑ ደግሞ ስንጠይቅ በማግስቱ ሆስፒታል ሄዶ ሞቷል ተባለና ልክ ወደ ሶስታቸው አራት ሰዓት አካባቢ በጥቅ ያሉ ሰዎች እዛ ወደ 01 ቀበሌ ገቡ ተብሎም መረጃ ተነገረ። ይህ ሲነገር የአካባቢ ሚኒሻ ወደ ማዶ ይሄድ ወደዛ ወደ 01 የሚባለው ማለት ነው አይ ምንድን ነው ሲባል ከነሱ ጋራ ተኩስ ለምን ደመጡም አላማቸውም ግልጽ ባልሆነ ነገር ማለት ነው። እዛ ተኩስ ተያዙ። ፌዴራል እዛ አካባቢ ነበረ የተወሰነ ቁጥር ያለው ልዩ ኃይል እንኳን በቁጥር ትንሽ ነው። ለመከላከል ቢሞክሩም ሳይሳካ ይቀራል። በቃ እየገፉ እነሱ ቁጥራቸው እየጨመረ ሲመጣ ልዩ ኃይል ከደሴ አካባቢ እንዲመጣ ተደርጎ ሁለቱ በቃ የለየለ ጦርነት ሆነ። ሚያዝያ 7 ቀን ማለት ነው። ይሄ እየተካሄደ እያለ አሁን እነሱ በጣም ቁጥራቸው እንትን እያለ ሲመጣ በቃ ህዝቡ ሸሸ። 02 የሚባለው ወንዝ አለ ከጅረት ወዲህ ያለው ነው ማጥቃት የያዙት። መሳሪያ ያለው ሰው የለም፣ ምንም ማድረግ አልቻለም። ያለው አማራጭ ምንድን ነው? መሸሽ ብቻ ነው። ሸሽቶ ሄደ። እኛም አሁን ከዛ አርብ ዕለት ጀምረን ወደ ገጠር ሄድን። ቅርብ ገጠር ከከተማ ማለት ነው። እነሱ ቅዳሜ ዕለት ገቡ። ቅዳሜ ዕለት በቃ ከተማውን በሙሉ በሳት አነድሩ። ንፋ የሚላቸው የለም። መከላከያ መጥቷል ይባላል። መከላከያው ደግሞ ምንም መከላከል አልቻለም። ወደ ላይ ደግሞ ወደ ጋዲሎ የሚባል ቦታ አለ። ወደ ጋዲሎ ሸሽተን አድርን። ትላንትና ጠዋት ተነስተን መሀል ሜዳ ገባን። ከመሀል ሜዳ ተነስቼ አሁን ደብረ ብርሃን ሆኜ ነው ማናገርሽ።
ነዋሪዎቹ ከተማውን ለቀው ከወጡ በኋላ ከባድ የጦር መሳሪያ ታጥቀዋል የተባሉት ታጣቂዎች በከተማው የሚገኙት መኖሪያ ቤቶች ማቃጠላቸውን ይገልጻሉ።
አገልግሎት የሚሰጡ ድርጅቶችን፣ መዘጋጃን፣ ትምህርት ጽሕፈት ቤትን፣ ትምህርት ቤቶችን፣ የግድ ነጋዴዎችን መጋዘኖች፣ የጤ መጋዘን፣ የማሽና የበርበሬ፣ አልፎ አልፎም ደግሞ እነሱ የሚፈልጉትን ሰው ቤት በሙሉ አቃጥለዋል። አሁንም አንቺ ቀደም ደግ እዚህ ስገባ ደውለውልኝ አንድ ሰፈር አንድ ቤት የተለኮሰ ካለ እንደገና ሳፍ እየተሸጋገረ ሰፈሩን በሙሉ እንዳቃጠለው ነው የሚባለው።
አርብ ዕለት አንድ ሌላ ያጣየ ከተማ ነዋሪ በከተማው ደረሰ ያለውን ጥቃት አስረድቶን ነበር።
በቃ ከፍቷል ብቻ ያለው ነገር በጣም ከባባድ መሳሪያ ነው ያለ። አንድ መከላከያም ተመቷል። ተኩስ ይሰማል። ትላንትና የከተማው ሰው ሙሉ ለሙሉ ወጥቷል። አሁን ዝም ብሎ ከልዩ ኃይሉና ከሚኒሻው ጋር ነው እንጂ የሚዋጉት ህዝቡ ሙሉ ለሙሉ ወጥቷል። እኛም ወተን ነበር። ወደ 42 ኪሎ ሜትር አዳር ስንጓዝ አድረን በቃ ምንም የለም፣ ግን ጦርነቱ ተፋፍሟል።
በተመሳሳይ ካጣዬ ከተማ ሸሽተው ማምለጣቸውን የተናገሩና ስማቸው ተሸሽጎ እንዲቆይ የጠየቁ ሌላ ነዋሪ ቀደም ሲልም እንዲሁ ግጭት ሲቀሰቀስ አካባቢው ለቀው ወጥተው ተረጋጋ ሲባል መመለሳቸውን ገልጸው ሚያዝያ 7 ደረሰ ያሉትን እንዲያስረዳሉ።
ልክ ለአምስት ሩብ ጉዳይ ምናምን ማታ 4 በተን ቁጭ እንዳል ተኩስ ተጀመረ። ከዛ በኋላ ታጣቂዎቹም እየቦታ ቦታቸውን ያዙ። እንዱ ሲተኩሱ አደሩ። እኛ ሌሊት 11 ሰዓት ተነስተን ደግሞ አንድ መንገድ ብቻ ነች ያለችው የኛ በአራቱ ማዕዘን እነሱ ናቸው። እነሱ ገቡ፣ እኛ አንዲት መንገድ ብቻ ነች ያለችው። በየሩድግ ተነስተን ተነስተን ወጣ ቆይቴን በማግስት እንደ መብረድ አለ። የኛም ኃይል ተከላከለ መሰለኝ በረደ። ተመልሰን መጣን። እንደገና ደግሞ ጀመሩ። ማግስቱ ደግሞ ይሄ ሐሙስ ሆኖ አርብን ወደ 3 ሰዓት ተኩል ላይ ቀን ጠዋት ጀመሩ ደግሞ እንደገና። ከዛ በቃ ሲደበድቡ አሉ። እኛም አርብ እንደዛ ሆኖ በቃ ወደዛ ወጣ ወደ 4 ሰዓት አካባቢ ላይ ከቤት ወጣን። ሲተኩሱ አሉ። በቃ ሁሉም አይሸነፈው ቤቶቹም ስንጥለን ወጣን በቃ። ከዛ በኋላ ሁሉም ተፈናቀለ። ማንም የለም እዛ እንጂ ምናልባት አልጋ ላይ ያለ ሰው ካልሆነ በስተቀር ማለት ነው። የትም እንስሳም የታሰረ እንዳለ ቤታችንን አንድ ነገር ሳናደርግ ወጣን በቃ ጥለን ወጣን። አጣየንም አቃጠሉ። ዘዋሮ ቤትን ደግሞ አሁን እያቃጠሉ ነው። ከራቆሪን ትናንትና ሲያቃጥሉ አሉ። ወደዛ ቆሪ ሜዳም ተሸጋገሩ።
የአጣየ ከተማ ነዋሪዎቹ የከተማው ውድመት ከፍተኛ መሆኑን ይናገራሉ። በሰዎች ላይም ሆነ በንብረት ላይ የደረሰው ጉዳት ምን ያህል እንደሆነ በውል እንደማይታወቅም ገልጸዋል። ቤተሰብ ከቤተሰብ መጠፋፋቱን ጠቁመው ግማሽ ሰዎች ጫካ ውስጥ፣ ግማሹ ሰው ደግሞ ወዴት እንደተበታተነ እንደማይታወቅ ተናግረዋል። በእግሩ የተወሰነ መንገድ የመጓዝ አቅም ያለው እያቆራረጠ ደብረ ሲናና ደብረ ብርሃን ከተማ መግባታቸውን ገልጸው የስልክ አገልግሎት በመቆራረጡና መብራት ባለመኖሩ የተጠፋፋ ሰው መገናኘት እንዳልቻለ ተናግረዋል። ጥቃቱን አደረሱ የተባሉት ታጣቂዎች እጅግ ከፍተኛ መጠን ያለው መሳሪያ ከመጠቀማቸው ውጪ ማን እንደሆኑ ሊያውቁ እንዳልቻሉ ነዋሪዎቹ ይናገራሉ። ራሱን የኦሮሞ ነጻነት ጦር በሚል የሚጠራውና መንግስት ደግሞ ኦነግ ሸኔ እያለ የሚጠራው የታጠቀ ቡድን ነው የሚሉም አሉ። ሌሎች ደግሞ የወታደር መኪና ተጠቅመው የሚንቀሳቀሱ ጠንካራ ታጣቂዎች መሆናቸውን ይናገራሉ። ተመሳሳይ ስማቸው እንዳይጠቀስ የጠየቁን አንድ ካራቆር የተባለች ከተማ ነዋሪ መሆናቸውን በስልክ የገለጹልን ግለሰብን አነጋግረናል።
በቃ እንደ ጉድ እየተንጫጫ የሚመጣ እንዴት ብዬ ብነግርሽ ረጅም ይሆናል። በጣም ከባድ ነገር ነው። በተደራጀ ኃይል በታሰበበት ነው የመጣው። ተደራጅቶ ስናይፈር መትረጊስ የተያዘ ኃይል ነው። ቀድሞ ሰው እንደወጣ መረጃ አላቸው፣ በቂ መረጃ አላቸው። ህብረተሰቡ እንደሸሸ እንደወጣላቸው አውቀዋል። የተቻላቸውን አደራጁ፣ ገቡ፣ የሚዘርፉትን ዘረፉ፣ የሚያቃጥሉትን አቃጠሉ። ይህን ነው ብዬ ቁጥር የማስረዳብሽም አይደለም። ሰው ተቆጥሮ ሬሳውም አልተነሳም። ማን የሞተው ማን የተረፈውም የምትልበት ጊዜም ሰዓትም የለንም። መብራት የለም፣ ስልክ የለም፣ ከሰው ጋር ትገናኙ ቻርጅ የሚባል ነገር የለም። መብራት ተቆራርጦ ጠፍቷል። ሰው አሁን ማን ሞቷል ማን ተርፏል የምንለውን ግንኙነት የለንም። ራሱ ገጠር ሸሽተን ገጠር ነን። ዝናብ እየጣለ ራሱ ዝም ብለን የትም አመድ ላይ ቆመናል።
መከላከያ አልነበረም።
ለመሆኑ መንግስት አለን እንዲ አዛዥ አለ? መከላከያ ቢኖረንማ አገር ጠባቂ ቢኖረንማ ይህ ሁላ ንብረት ሲወድም ይህ ሁላ ህይወት ሲያልፍ እኔ እንጃ በጣም ይከብደኛል። እንዴት ብዬ እንደምነግርሽ።
ከዛ ያመለጣችሁት ሰዎች ያረፋችሁበት አካባቢ ላይ መጠለያ፣ ምግብ፣ እንደዚህ እርዳታ የሚሰጣችሁ ሰው አግኝታችኋል?
ምንድናችሁ የት ናችሁ ብሎ የሚጠይቀን ሲ የለም። የትም ጫካ ፈሰን ያለ ነው ወተን ሸሽተን ጫካ ፈሰን ያለ ምንድናችሁ ብሎ የሚጠይቅ አካል የለ። የፌዴራል መንገድ ዝግ ነው። መኪና የምትባል ክርው የሚል የለም። የፌዴራል መንገድ ዝግ ነው። ስንት ቀኑ ማን ነው ምንድን ነው ብሎ የሚጠይቀን? ወደ ክልልም ጮኸናል፣ ጠይቀናል። በአካችሁ ለክልል የምትቀርቡም ብለን ጠይቀናል። በአካችሁ ወደ መንግስት አካል የምትቀርቡም ብለን ጠይቀናል። አንድም ሰው ውሸት ወሬ አሁን ይደርስላችኋል፣ መከላከያ አሁን ይመጣል፣ አሁን ይመጣል። ልካለ አለ በቃ እንዴት ነው እንቆቅልሽ ጨዋታ ያን የሆነብን።
ቤተሰቦች አሉት እርሶ?
የለም። የአባቴ የሚት እንዳለ አላውቅም፣ ወንድም የሚት እንዳለ አላውቅም። አንድ ትንሽ ወንድም ብቻ አለኝ እኔ አካባቢ በቅርበት ያገኘሁት ጫካ። ሌሎች የት እንዳሉ አላውቅም። ስልክም ባትሪ ዘግቷል፣ እየፈለኩ ነው።
የሰሜን ሸዋ ዞን አስተዳዳሪን ጨምሮ አብዛኛውን የዞኑን አመራሮች ዛሬ ለማግኘት ጥረት አድርገን ነበር። አብዛኞቹ ስብሰባ ላይ መሆናቸውን በመንገር ዛሬ ሊያነጋግሩን እንዳልቻሉ ነግረውናል። የአንዳንዶቹ ስልክ ስለማይነሳ ልናገኛቸው አልቻልንም። ሆኖም የአማራ ክልል የሰላምና ሕዝብ ደህንነት ጉዳዮች ቢሮ ኃላፊ አቶ ቴሳይ ዳምጤ ትላንት ለብሔራዊ ቴሌቪዥን ጣቢያው በሰጡት መግለጫ
የኦነግ ሸኔ የሚባለው በሀብት ንብረት ላይ ከፍተኛ ጉዳት አድርሷል። የህይወት መስዋዕትነት ተከፍሏል። ከባድና የአካል ጉዳት እንዲደርስ ተደርጓል። መኖሪያ ቤቶች፣ የመንግስት ተቋማትን ጭምር የማቃጠል እና የማረሚያ ቤቶችን ያሉ ታራሚዎችን የማስፈታት ህግና ስርዓት በክልላችን እንዳይከበር ጥረት የተደረገበት ሁኔታ የነበረው ይህ ሁኔታ ተጠናክሮ በማወደጀቴ እዛ አካባቢ ባለው አንጾኪያ መኮ የሚባለው አካባቢ በተለይ ዛሬ ደግሞ በሰሜን ሸዋ አሁንም ሸዋ ሮቢት አካባቢ በከፍተኛ ደረጃ ተደራጅቶ በቡድን መሳሪያ ታግዞ በመኪና እየተመላለሰ ከፌዴራል እና ከክልል የጸጥታ መዋቅር ጋር ጦርነት ላይ ያለበት ሁኔታ ነው የነበረው። በተለይ ትናንት አጣዬ ላይ የተከሰተ ክስተት ዛሬ ሌሊቱን አካባቢ ሌሎችም ከተሞች ላይ ያሰረተበት ሁኔታ እንዳለ በተለይ ካራፋሬ ልክ እንዳጣየ የማውደም ሁኔታ እንደታ ማየት ይቻላል ማለት ነው። እንዲሁ በከፍተኛ ደረጃ የህዝባችን ሰላም ውሎ ሰላም እንዳያድር የሁለቱ ህዝቦች መልካም ግንኙነት እንዳይጠናከር በተለይ አሁን አጀንዳው ወደ ህዝብ ተርጎ እንዲገባ ህዝቡም ይህን አጀንዳ ተቀብሎ ባልተገባ መንገድ የበለጠ ችግሩ እየሰፋ እንዲሄድ የተደረገበት ሁኔታ ነው ያለ የካራ ቆሬ አሁን ያለው የሸዋሮቢት አካባቢ የጀዋ እዛው አካባቢ የከበቴ አካባቢ በእነዚህ አካባቢዎች አሁንም ውጥረቱ የነገሰበት ሁኔታ ነው ያለ። ይህን መሰረት በማድረግ የክልሉ የጸጥታ መዋቅር ከፌዴራል የጸጥታ መዋቅር ጋር በተለይ መከላከያ ሰራዊት ትናንት ምሽት ከዚህ በፊት ከነበረው በተጨማሪነት የገባበት ሁኔታ ነው ያለ። የፌዴራል ፖሊስን በተመሳሳይ ይህ ከክልሉ የጸጥታ መዋቅር ጋር ሆኖ ይህን ችግር ለመፍታት ጥረት እያደረገ ነው። በተለይ በሰሜን ሸዋ አካባቢ ያለው የሰላም አስከባሪ ሚሊሻን ከልዩ ኃይል ጋር እንዲቀናጅ የማድረግ ሁኔታ ታይቷል። በኦሮሞ ብሔረሰብ ዞን አብዛኛው ህዝቡንም ጭምር ባልተገባ መንገድ ከሁለቱ ህዝቦች ጋር እንዲጋጭ የማድረግ እንትን ስለሆነ አሁንም በዚህ አካባቢዎች የፌዴራል የጸጥታ መዋቅር የክልሉም በተጨማሪነት እንደሚያስፈልግ ነው የገመገም ነው። አሁን የፌዴራል የጸጥታ መዋቅር በተጨማሪ እየገባ ያለበት ሁኔታ መስራት ሁኔታ አይደለም። አሁን እዛ ከሁለቱም ዞኖች በተለይ በሰሜን ሸዋ በኩል ያለ የጸጥታ መዋቅር ተቀናጅቶ አንዱ ነው። ይህን በመኪና እየታጀበ የሚመጣውን እና በመንግስት ሰዓት ላይ የሚደርሰውን አደጋ ለመከላከል ጥረት እየተደረገ ያለበት ሁኔታ ያለ።
በሌላ በኩል የሰሜን ሸዋ ዞን አጎራባች የሆነው የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሀሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸዋል።
የተጠቁ የተባሉት አርሶ አደሮች ናቸው። እኛ የምናውቃቸው አሁን ድረስ በዚህ ግጭት ውስጥ በነገራችን ላይ ሰሜን ሸዋ አይደለም ግጭቱ በኦሮሞ ብሔረሰብ አስተዳደርም በሰሜን ሸዋም ነው ይሄ ግጭት ያለው ማለት ነው። እንደሚባለው ሳይሆን የችግር መነሻ የሆነው አጣዬ አካባቢ ላይ ያለ አካል ነው የዚህ ችግር መነሻ የሆነው። ወደኋላ አልመለስሽና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበረን ያለ ነው። እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኝም እዚህም አካባቢ ላይ በጤና ጣቢያም ቢሆን ሕክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው የታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አያደርግም። ጦርነት ውስጥ ከገባ አንድም መመታት አለበት መሞት አለበት ኦር መቁሰል አለበት። በዚህ ልክ እኛ እስካሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው። ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው። አርሶ አደር ነው እየተጋጨ ያለው።
ስለዚህ አሁን አጣዬ ላይ ለምሳሌ ነዋሪዎቹ የሚያነሱት ከተማው ተቃጥሏል እና ወጥተዋል ነዋሪዎች እንደነገሩን እሱን ያደረጉት አርሶ አደሮች ናቸው እያሉኝ ነው።
ይሄ መሆኑ በጣም ያሳዝናል። በነገራችን ላይ አሁን አይደለም ነዋሪዎቹ መውጣት የጀመሩት በደቡብ ፍርድ ኦሮምኛ ተናጋሪ የሆኑ ሰዎች ቤታቸው የጸጥታ አካል ጭምር ታግዞ ሲቃጠል ነው መውጣት የጀመሩት። ይሄ ብቻ ሳይሆን አማርኛ ተናጋሪ የሆኑ እምነታቸው ሙስሊም የሆኑ ሰዎች ጭምር ከአጣዬ ቤታቸው እየተቃጠለ በደቡብ ፍርድ እየተቃጠለ ንብረታቸው እየወደመ እየተገደሉ ያመለጡ ሰዎች መውጣት የጀመሩት ዛሬ አይደለም። ስለዚህ ያንን የፈጸመው የተደራጀ ከሆነ ምናልባት ይህንኛውም የተደራጀ ነው የሚል ስያሜ ሊሰጠው ይችል ይሆናል። የሆነው ግን እዛ አጣዬ ውስጥ ሞቶ ሬሳ የተነሳው ልዩ ኃይሉ መጀመሪያ ይሄ ግጭት እንዲነሳ ከትላንት ወዲያ 12 ሰዎችን የገደለው የዚያኑ የአጣዬና የጃራዋታ ነዋሪዎችን ነው። 12ቱንም የገደላቸው ለዛ ግጭት መነሻ የሆነው ማለት ነው። ስለዚህ እዛም ገብቶ እዛው አካባቢ ላይ የነበረ የአርባዋዩ የሉጎ ጋንግሃ ሟች አሁን እየተመዘገበ ያለው እነዚህ ናቸው። ከዛም ሬሳ የተነሳው ማለት ነው።
በሸሜን ሸዋ ዞን እና በኦሮሚያ ልዩ ዞን መካከል ያሉ አርሶ አደሮች መካከል ያለ ግጭት ነው የሚሉኝ እርስዎ?
በኦሮሞ ብሔረሰብ አስተዳደር እና በኦሮሞ አስተዳደር አርሶ አደሮች እና በልዩ ኃይል መካከል የነበረ ግጭት ነው። ከዛ በኋላ ወደ ልዩ ኃይሉን ተከትሎ የሚሊሻውንም አደራጅቶ ህግ ማስከበር ነው በሚል ሽፋን እየተካሄደ ያለ ግጭት ነው።
እኛም ስንዘግበው ስለቆየን የነበረውን ግጭት ገብቶኛል። አሁን ከሐሙስ ጀምሮ ሐሙስ፣ አርብ፣ ቅዳሜ የታጠቀ ኃይል ጥቃት አደረሰብን ብለው እየነገሩን ነው ነዋሪዎች። በአጣዬ፣ በሸዋሮቢት፣ ኤፍራታ ግድም ወረዳ እነዚህ የሚጠቅሷቸው ቀበሌና ወረዳዎች አሉ። አማራ ክልል መንግስት ኦነግ ሸኔ ነው ብሎታል። ነዋሪዎቹ ደግሞ የታጠቁ ኃይል ናቸው ብለውታል። አሁን ደግሞ እርስዎ የሚሉኝ አርሶ አደሮች ናቸው ነው?
አርሶ አደሮች ናቸው። እኔ አሁን ባለኝ መረጃ ወረዳዎች እያደረሱን ባለው ትክክለኛ መረጃ መሬት ላይ ያለ የሀገር ሽማግሌዎች እያረጋገጡ ያሉት አርሶ አደሮች ናቸው። እየሞተ ያለው አርሶ አደር ነው። እየቆሰለ ያለው አርሶ አደር ነው። እየተፈናቀለ ያለው አርሶ አደር አጣዬ ላይ የሞተው አርሶ አደር ነው። እየቆሰለውም አርሶ አደር ነው። ኦነግ ሸኔ ሐኪም ሕክምና ቡድን ሙያተኛ ለይቶ ነው ጥቃት የሚፈጽመው። ደካማል እያወጣ ነው። በዛ መልኩ እንትን የሚያደርገው ትንሽ ሁኔታዎቹ አንደኛ ከርቀት ስረጃ ስላለ ነው።
እኔም አሁን የምጠይቆት እኔም ገብቶኝ የምናስተላልፈውንም ለአድማጮቻችን የምናስተላልፈውን ፕሮግራም ምላሾትም በደንብ ክሊር የሆነና ሰዎች በሚያዳምጡት ነገር የራሳቸውን ፍርድ እንዲሰጡ አይደል እንዲህ ያለ ፕሮግራም የምንሰራው። ለዛ ነው አጥብቄ የምጠይቆት እኔም እና እርስዎ ደግሞ ግልጽ እንዲያደርጉልኝ አሁን እርስዎ የሚሉትና እኔ ያልገባኝ ነገር አርሶ አደሮቹ ጥቃት ተፈጸመብን የሚሉት አማራ ኦነግ ሸኔ ፈጸመብን የሚሉት አማራ ክልል ያሉትም ነዋሪዎች ወደ ደብረ ሲና ወደ ደብረ ብርሃን ተሰደድን ያሉት እሱ ጥቃት የተፈጸመው በኦሮሞ ማህበረሰብ ልዩ ዞን አርሶ አደሮች ነው የሚሉኝ።
ግጭት ሲፈጠር እዛ አካባቢ ላይ አለመረጋጋት ይፈጠራል። ጥያቄ የለውም። አለመረጋጋት ብቻ ሳይሆን ቅድም እንዳልኩሽ እጅግ በጣም የሚያሳዝን ከዛም በፊት አጣዬ ላይ ቃጠሎ ተፈጽሟል። በጸጥታ አካል ጭምር ታጅቦ ይሄ ሁኔታ ተፈጽሟል። ያኔም ተፈናቅሏል ነው ከአጣዬ ዛሬ ሳይሆን ያኔም ተፈናቅሏል። አሁንም አርሶ አደሩ ላይ በተደረገው ልዩ ኃይሉ አሁን ባልሹ ቀን 12 ሰዎችን በረሸነበት ግድያ ተፈጸመበት እለት አርሶ አደሩ በስሜት ተነሳስቶ ወደ አጣዬ ከልዩ ኃይሉ ጋር ግጭት ፈጥሮ ገብቷል። ይሄ ግጭት በመፈጠሩ ምክንያት እዚ አካባቢ ላይ ቤቶች ተቃጥለዋል። በጣም በርካታ ሰዎች ወደ ሰንበቴ ሸሽተዋል። ሐኪሞች ሳይቀሩ ማለት ነው ወደ 21 ነርሶች፣ ወደ 5 ዶክተሮች ሰንበቴ ላይ ናቸው።
ይህ ችግር ሲፈጠር ማለት ነው። ስለዚህ ችግሩ ተፈጥሯል፣ እጅግ በሚያሳዝን ሁኔታ ተከስቷል። ግን ደግሞ ኦነግ ሸኔ ሳይሆን እዛ አካባቢ ላይ ይሄ ችግር የተፈጠረው በአካባቢው ከነበረው ከጎሳው ከሞተበት ጎሳ ጋር ነው፣ ከተገደለበት ጎሳ ጋር ነው ግጭት የነበረው ነው እያልኩ ያለው።
ስለዚህ ኦነግ ሸኔ የለም ቦታው ላይ ነው።
ኦነግ ሸኔ የለም። ኦነግ ሸኔ ግድያ ስትፈጸም ጎሳ ሲሞት አይደለም የሚመጣው። ስለዚህ ኦነግ ሸኔ ሳይሆን አሁን እኛ ባለን ተጨባጭ መረጃ የሞተው የእኛ እርሶ አደር ነው፣ የእኛ አርሶ አደር ነው፣ የአማራ ክልል ነዋሪ ነው፣ የኦሮሞ ብሔረሰብ አስተዳደር ነዋሪ ነው፣ የጊሌ ድሙጋ፣ የሰደም መካና የሸነን ጊሌ ጎሳዎች ናቸው እየሞቱ ያሉት። በግጭት ውስጥ የተፈጠረ ነገር ማለት ነው የተፈጸመው። አማርኛ ተናጋሪዎችም ሙተዋል፣ አፋን ኦሮሞ ተናጋሪዎችም ሙተዋል። ቤትም በተመሳሳይ አጣዬ ውስጥ የሚኖረው አማርኛ ተናጋሪ ብቻ አይደለም፣ ኦሮምኛ ተናጋሪ አጣዬ ውስጥ ይኖራል። የሁለቱም ቤቶች ተቃጥሏል። ከዚህም በላይ በጣም ሌሎች ጥፋቶችም ጠፍተዋል። መሰረተ ልማት ወድሟል። ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው፣ ትክክል ባልሆነ መንገድ የተጀመረ ግጭት ነው። ስለዚህ ተገፋፍቶ የተፈጠረ ችግር ነው የአሁኑ ያገረሸው እንትን ችግር ይሄ ነው ነው እያነሱ ያለው።
አርሶ አደሮቹ ይህን ያህል መሳሪያ ሊኖራቸው አይችልም፣ የወታደር መኪናም አለ፣ ዩኒፎርም የለበሱም አሉ፣ የያዙት መሳሪያም አርሶ አደር የሚይዘው መሳሪያ አይደለም፣ የወታደር መሳሪያ ነው፣ ትልልቅ መሳሪያ ነው ብለው አንስተው ነበር። እሱ ላይ ምን አስተያየት አሉት?
እኔ በሁለቱም በኩል ያለ ወቀሳ ነው። በዚህም በኩል በከባድ መሳሪያ ነው የተመታ ነው፣ ይሄ ነው እየሆነ ያለው፣ በድሽቃ ነው የተመታ ነው ተብሎ የሚቀርብ ነገር አለ። አርሶ አደሩ ጋር ካለ መሳሪያ ውጪ ምንም አይነት መሳሪያ የለም። ሚሊተሪ የሚባለው መቼም አልገባሁም። ሚሊተሪ ጋር ተያይዞ ያለው ነገር ያው ተቋሙን ለማጠልሸት የሚደረግ ጥረት ነው እንጂ ምንም አይነት ሚሊተሪ እስካሁን ድረስ ማንም ይሄንን ኮንፊርም አላደረገም። እንግዲህ እዚህ መሀል ላይ ያለው ፌዴራል ፖሊስ አለ፣ መከላከያ ኃይል አለ፣ ሚሊተሪ የለበሰ አካል አንድም ሰው የለም። የቆሰለም የሞተም ስዋጋ የተገኘም የተመለሰም መከላከያም በፌዴራል ፖሊስም የመመለስ ስራ ሲሰራ፣ በነገራችን ላይ በጣም የመመለስ ስራዎችን ሲሰራ ነው የዋለው። ይሄው አደጋ ደርሶበት መከላከያ ይህን ሲያደርግ ነው የነበረ። ስለዚህ ይሄም በማድረግ ሂደት ውስጥ ምንም አይነት እንዲህ አይነት ምልክቶች አልታዩም። ይህም ከእውነት የራቀ ነው።
አድማጮች፣ ለዝግጅቱ የተያዘው ሰዓት ገድቦን እንጂ ከአቶ አህመድ ሀሰን ጋር ያደረግነው ቃለ ምልልስም ሆነ ከሌሎች የወረዳና የቀበሌ ነዋሪዎች ጋር ያካሄድነው ቃለ ምልልስ አልተጠናቀቀም። ቀጣዩን ክፍል በነገው ዕለት እንመለስበታለን። በተጨማሪም ከአማራ ክልል መንግስት ከፌዴራልና ከመከላከያ የምናገኘው ምላሽ አካተን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዝግጅት እንዝለቅ። ዴስቲኒ ኢትዮጵያ፣ ኮቪድ-19፣ ፖለቲካና ሌሎችም ሀገራዊ ጉዳዮች። ዴስቲኒ ኢትዮጵያ የሚባለው ሀገር በቀል ድርጅት ኢትዮጵያ ውስጥ በተለይ በኮቪድ-19 ወረርሽኝ ወቅት ሀገራዊ የመወያያ መድረኮችን ለመፍጠር በሚያደርጋቸው እንቅስቃሴዎችና ወጣቶች በፖለቲካና በሀገራዊ ውይይቶች ላይ ሊኖራቸው ስለሚገባው ተሳትፎ ከድርጅቱ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ውይይት ጀምረናል። ውይይቱን ያደረገችው ስመኝሽ የቆየ ናት። ወጣቶች በሀገር ግንባታና ብሔራዊ እርቅ ዙሪያ በሚኖራቸው ሚና ላይ የሚያተኩረውን የውይይታቸውን ክፍል እንደሚከተለው አሰናድተዋለች።
እንግዲህ ኢትዮጵያ ውስጥ በአብዛኛው ስናየው ይኖር ነው ፖለቲካው ይሄ ኤሊት ድሪቨን ወይም ደግሞ ጥቂት እውቀት ያላቸው የምንላቸው ሰዎች የሚዘውሩት፣ ሌሎች ደግሞ ተከታይ ሆነው የዛ ዓላማ የሚያስፈጽሙ ሆነው ነው ብዙ የፖለቲካ ሂደታችን የተቀረጸው። እና ይሄ ባህል በተንሰራፋበት ሁኔታ ወጣቱ ለሚሳተፍበት ሂደት ጠያቂ ወይም ደግሞ በእውቀት ላይ የተመሰረተ ተሳትፎ እንዲኖረው እንዴት ነው ማድረግ የሚቻለው? ያንን ባህል ለመኮትኮት የት ነው መጀመር ያለበት?
አስፈላጊ በሆኑ የፖለቲካ ችግሮች ጊዜ ወጣቶች ለምንድን ነው ለተወሰነ ጊዜ ብልጭ ብለው ድርግም የሚሉት ብለን ብንጠይቅ የጠመንጃ አፈሙዝ ምላሽ ነው እና ብዙ ወጣቶቻችንን አጥተናል በየጊዜው። ስለዚህ ወጣቱ ተነስቶ በሚገባ ጠለቅ ብሎ ነገሮችን ማሰብ፣ መተንተን፣ ማሰላሰል፣ መወያየት እንደዚህ አይነት ነገሮችን ይፈራል። ምክንያቱም ትንሽ መደራጀት ነገር ካየ ከአሁን በፊት ይገደል ስለነበር ይጎዳ ስለነበር ነው። አሁን ያንን ነገር መለወጥ አለብን። በቃ ወጣቶች ቢሳሳቱ እንኳን በአመለካከታቸው ቢቸኩሉ እንኳን አንዳንድ ጊዜ በእውቀት በትዕግስት ገርቶ ወጣቶችን ወደዚህ ይህን የውይይት መንፈሳቸው ሳይጠፋ ወደ ትክክለኛው አይነት ነገር ውስጥ እንዲገቡ ማድረግ ያስፈልገናል። ወጣቶች እያሳዩ ያለውን ተሳትፎ በሚገባ እየገራን በእውቀት እያዳበር ነው እያገዝ ናቸው እየረዳ ናቸው ከሄድን እንደዚህ አይነት ነገሮች መቀየር እንደሚችሉ አምናለሁ። ይህንን ማድረግ ካቃተን አሁን ወይም ይህንን ማድረግ ካልፈቀድን በሚቀጥሉት 20 ዓመታት ውስጥ የሚገጥመን ነገር የምንፈልገው አይነት አይደለም፣ የማንፈልገው ነገር ነው የሚገጥመን። ሌላ አማራጭ አለንም ብዬ እኔ አላምንም። ወጣቶችን እያገዙ እየረዱ አስተሳሰባቸውን ወደ ጠቃሚ ወደ ገንቢ ነገር እንዲቀይሩት እርስ በርስ ወደሚደማመጡበት እርስ በርስ ሀሳብ ወደሚለዋወጡበት ነገር መቀየር ካልቻልን ተስፋም አለን ብዬ አላምንም እኔ።
የጋራ ውይይት የመግባቢያ መድረኮችን በመፍጠር ዙሪያ የሚሰሩ ስራዎች በበቂ ሁኔታ አሁን ኢትዮጵያ ውስጥ እየተሰሩ ወይም ጥረቶችስ ይደረጋሉ ወይ? እንዳልከው ዴስቲኒ አንዱ ይሄን ነው የሚሰራው፣ ግን ደግሞ በበቂ ሁኔታ አለ ወይ?
በበቂ ሁኔታ የለም። ሀገራችን አሁን ካለባት ትልቅ ፈተና አንጻር ያንን የሚመጥን አይነት በርካታ የምክክር መድረክ መዘጋጀት አለበት።
ከሌለ ማን ነው ይሄን ማዘጋጀት ያለበት? የማን ኃላፊነት ነው
ይሄንን መድረክ ማዘጋጀት? በዋናነት የመንግስት ኃላፊነት። መንግስት ሁለት ኃላፊነት አለው። አንዱ ኃላፊነት ሰዎች የሚሰማቸውን ስሜት፣ ያላቸውን ስጋት፣ ፍርሃት፣ ጭንቀት፣ አቤቱታ ያለምንም ስጋት በመናገራቸው ምንም መዘዝና ችግር ሳይወጣባቸው በሰለጠነ መንገድ ያንን ነገር የሚያቀርቡበት መድረኮች መዘጋጀት አለባቸው። የሰላም ሚኒስቴር እንዲህ አይነት ነገሮችን ወደ ታች እያደረገ ነው ያለው። እስከ 20 ሚሊዮን የሚጠጉ ህዝቦች በአብዛኛው ክልሎች የማህበረሰብ ውይይት እያደረጉ ነው ያሉት። እንግዲህ በጣም በረታች ነገር ነው። ሁለተኛው ግን ራሱ የፖለቲካ ምህዳሩን መፍጠርና ለምሳሌ የሲቪል ማህበረሰብ ድርጅቶች፣ ዩኒቨርሲቲዎች፣ ሌሎችም ተቋማት እንዲህ አይነት ነገሮችን እንዲያደርጉ ማበረታታት ያስፈልጋል። ሌሎች አካላት ይህን የተከፈተውን መድረክ ተጠቅመው በሚገባ እንዲህ አይነት የሰለጠኑ ውይይቶችን ማካሄድ ይጠበቅባቸዋል እና የሁላችንም ኃላፊነት ነው ማለት ነው።
ከተመሰረተ 3 ዓመታትን ያስቆጠረው ዴስቲኒ ኢትዮጵያ ከ50 በላይ ፖለቲካዊ ተሳትፎ ያላቸው ግለሰቦችን፣ የፖለቲካ ፓርቲዎችንና የተቋማት ተወካዮችን በማወያየት ኢትዮጵያ ውስጥ በሚቀጥሉት 20 ዓመታት ውስጥ የሚደረጉ ፖለቲካዊ አካሄዶች ሊፈጥሯቸው ይችላሉ የተባሉ አጼ በጉልበቱ፣ ሰባራ ወንበር፣ የፉክክር ቤትና ንጋት የተሰኙ 4 አማራጭ ሀገራዊ መዳረሻዎችን እንዳስቀመጡ አቶ ንጉሱ ያስታውሱናል።
እንደ አገር የምንሰጠው ምላሽ አምባገነናዊ የራሳችንን ፍላጎት ብቻ ያማከለ ከሆነ አጼ በጉልበቱ ትሆናለች ኢትዮጵያ። ይሄ መንግስትን ብቻ ሳይሆን ራሱ እንደ አገር፣ እንደ ስርዓት፣ እንደ ህዝብ የምንሰጣቸውን ምላሾች በሙሉ የሚያጠቃልል ነው። ለምሳሌ ለሚያጋጥሙ ችግሮች የምንሰጠው ምላሽ ደግሞ ደካማ፣ ችግሩን የማይመጥን ከሆነ ኢትዮጵያ ሰባራ ወንበር አይነት ምልክት ይኖራታል። የምንሰጣቸው ምላሾች ደግሞ እኔ እበልጣለሁ የሚል አይነት ከሆነ የፉክክር ቤት አይነት ይሆናል። የፉክክር ቤት ደግሞ ሳይዘጋ ያድራል ተብሎ እንደተጻፈ ባልተዘጋ ቤት ደግሞ የተለያዩ አውሬ ሊገባ እንደሚችል፣ የውጭ አካላት ጣልቃ ሊገቡብን ይችላሉ በራችን ካልተዘጋ ከተፎካከርም። ግን ደግሞ ከሁሉም በተሻለ መንገድ ለችግሮቻችን የምንሰጠው ምላሽ በውይይት ለመፍታት ከተዘጋጀን፣ ለእርቅ ልባችንን ከከፈትን፣ ተቋማት ደረጃ በደረጃ እየተገነቡ ራሳቸውን የቻሉ ነጻ የወጡ እየሆኑ ከሄዱ ንጋት ይመጣል። ስለዚህ በ2032 እንደ ኢትዮጵያ አቆጣጠር የንጋትን ምልክቶች እናያለን የሚል ነገር ተናገሩ እና እነዚህ መሪዎች ተሰብስበው ሪፖርቱን አወጡ። በህዝብ ፊት ቀርበው 4ቱን የኢትዮጵያ አማራጭ መዳረሻዎች መለየታቸውን፣ ከእነዚህ ደግሞ ንጋት የሚሻለው በጣም የተሻለ እንደሆነ እነሱም እንደሚመርጡት፣ ለዛም ለንጋት እንደሚሰሩ ቃል ገብተው ሪፖርቱ ተመሰረ እና ያ በጣም ደስ የሚል ነገር ነበር።
ይህን ስምምነት ታዲያ ወደ ህዝብ አውርዶ እንዴት ወደ ተግባር መቀየር ይቻላል? ዛሬ ኢትዮጵያ ውስጥ በተደጋጋሚ ለሚከሰቱ ቀውሶችስ አፋጣኝ ምላሽ መስጠት ይቻላል? ለአቶ ንጉሱ የተላለፈ ጥያቄ ነው።
እኛ የጀመርነውን ስራ አጠናክረን እንቀጥላለን ብለን እናስባለን። እስካሁን ዴስቲኒ ኢትዮጵያ ለብቻው ነበር የሚሰራው። ከአሁን በኋላ ግን ከሌሎች 7 ድርጅቶች ጋር አንድ ላይ ተጣምረን ሁሉን አቀፍ የሆነ ሀገራዊ ምክክር እንዲጀመር ጠንካራ ስራ እየሰራ እንገኛለን። ሁለተኛው ግን ሀገሪቱ ያላት አሁን የምታልፍበት ነገር ብዙ ታሪካዊ ዳራዎች ያሉት ነገር ነው። እነዚህ ታሪካዊ ዳራ ያላቸው ችግሮች ደግሞ የሚፈቱበት ሌላው መንገድ እርቅ ነው። እኔ በጣም ማዝነው እና በእውነት በጣም ምጓጓው እንደ አገር ይቅር የምንባባልበት እስካሁን ድረስ የመጣንበትን ነገር ቆም ብለን አሰላስለን አንዱ ሌላው ላይ ጣት እየጠቆመ ሁሉም እኔ ነኝ የተበደልኩት ብሎ ከመናገር ይልቅ ችግሩ ተካፋይ ብቻ ሳይሆን የችግሩን ፈጣሪ አባል ነበርኩኝ ብሎ ሁሉም አሰላስሎ እንደ ማህበረሰብ እንደ ተቋም በቃ ይቅርታ የምንጠያየቅበት ነገር ያስፈልገናል። ጣሊያንን ይቅር ያለ ህዝብ እርስ በርስ ይቅር አልተባባልም። ግን ጣሊያንን ይቅር ካል እኛም እርስ በርስ ይቅር መባባል እንችላለን። ይህንን ስራ ለመስራት በጣም የሚተጉ ብዙ ተቋማት አሉ። የእርቀ ሰላም ኮሚሽን፣ የሽማግሌዎች መማክርት ጉባኤ አለ፣ የሃይማኖት ተቋማት አሉ። ብዙ ጥረት እያደረጉ ነው። ግን በጣም ችግሩ ከመግዘፉ የተነሳ የትናንቱን ነገር ይቅር ሳንባባል ሌላ የበለጠ የሚያጣሉን፣ የሚያጋጩን፣ የሚያቃቅሩን ነገሮች እየተጨመሩ ነው ያሉት በየቀኑ።
አሁን ኢትዮጵያ ያለችበትን አይነት በርካታ ግጭቶችና ቀውሶችን ያስተናገዱ ሀገራት ከችግሮቻቸው መውጣት እንደቻሉ የሚናገሩት አቶ ንጉሱ ኢትዮጵያ ውስጥ ያለውን ልዩነት ያቻቻለ መፍትሄ ማምጣት የሚያስችል ሁኔታ መፍጠር ይቻላል ብለው ያምናሉ። ነገር ግን ይሄ የአንድ ቀን ስራ እንዳልሆነም ያሰምሩበታል።
አንድ ሌላ ሀገር ውስጥ የተወሳሰበ ችግር መፈታት ከቻለ ኢትዮጵያም ውስጥ መፈታት ይችላል። በዚህ በምናልፍበት ጨለማ በሚመስል ነገር ውስጥ እንደዚህ አይነት ተስፋ የተሞላ ነገር እየፈነጠቅን ካልሄድ ጨለማ በምንፈልገው ፍጥነት እንኳን ባይሆን እየሸሸ ይሄዳል። እና ሌላ ትልቅ የተማርኩት ነገር እኔ ምንድን ነው ቶሎ ተስፋችን ተገንብቶ ወዲያው ተስፋችን የሚከሰከስበት አንዱ ትልቅ ምክንያት ምንድን ነው? አስማት ነው የምንጠብቀው። አንዲት ነገር በፍጥነት መቀየር ፕሮሰሱን ሂደቱን ካልሰራ ነው ሁልጊዜ ተአምር ብቻ ወይም አስማት ብቻ የምንጠብቅ ከሆነ አስማቶች ወይም እንደዚህ ተአምራት ሬር ናቸው፣ ብርቅ ናቸው። ዝም ብሎ በድንገት የሚከሰቱ ነገር አይደሉም። አንድ ሁለተኛ በፕሮሰስ ውስጥ ነው የሚከሰቱት። እየሰራሽ ነው እንዲህ አይነት ድንቅ ነገሮች ሊከሰቱ የሚችሉት። እየሰራን መሄድ አለብን። አስማት መጠበቅ የለብንም።
አሁን ለጠቀስካቸው ችግሮች በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው የወጣቶችም ወደዚህ ወደ አሁን ወደ አወራ ነው ወደ እርቅ፣ ወደ ብሔራዊ መግባባት፣ ሀገረ ብሔር ግንባታ ለመሸጋገር ወደሚያስችሉ መድረኮች እንዲመጡ የምታስተላልፈው መልእክት ካለ በአጭሩ እሱን ብለን በእሱ እናጠቃለሁ።
በአጠቃላይ የማስተላልፈው መልእክት ተስፋ መቁረጥ የለብንም ነው። ዛፍ ቢቆረጥ እንኳን እንደገና የመለምለም ተስፋ አለው ይላሉ አይሁድ። እና ልክ አንዳንድ ጊዜ ተስፋችን እንደተቆረጠ ዛፍ ይሆንብናል። ግን የጊዜ ጉዳይ ነው። ልብን የሚያደክም የሚያዝል ነገሮች በየቀኑ ይከሰታሉ። ግን በዚህ ውስጥ ሁሉ ተስፋ የማይቆርጥ ትውልድ ነው ሀገሪቱን ወደ ተሻለ ነገር ውስጥ መውሰድ የሚችለው። ስለዚህ በዚህ ሁሉ ነገር ውስጥ ተስፋ ሳንቆርጥ ወደፊት መሄድ እንደምንችል ማሰብ አለብን። ያንን ካላደረግንና በቃ የተቆረጠ ዛፍ ግንድ ነው ከአሁን በኋላ ተስፋ የለውም ካልን የትም መድረስ አይቻልም። ለምሳሌ የኛን ልምድ ልንገርሽ። ውይይት አድርገን በጣም ሰዎች ተነጋግረው ተስማምተው በሚቀጥለው ሳምንት የሆነ ነገር ይከሰታል ሀገሪቱ ላይ። ከዛ እንደገና በቃ እነሱን ወደ ስብሰባ ኑ ለማለት እንዴት ፈተና ውስጥ እንገባለን? ብዙ ጊዜ ብዙ ነገር አድርገን ይመጣሉ። ሲመጡ ደግሞ እንደገና ትለመልማለች ህይወታቸው። እና እውነት አሁን የምንጀምራቸው በጎ ስራዎች ወይም የጀመርናቸው በጎ ስራዎች በሚያጋጥሙን ደንቃራዎች እና ክስተቶች ሊከሽፉብን አይገባም። ይልቁንም የበለጠ ልህ ቁርጠኝነት ሊጨምሩብን ነው የሚገባው። በዚህ በአስቸጋሪ ሁኔታ ውስጥ ሁሉ በቃ ወደፊት ቆርጠን መሄድ የምንችልበትን ዋጋ የምንከፍልበትን ነገር ከፍለን ቆርጠን መሄድ ነው ያለብን። እኔ ይህንን መልእክት ነው ማስተላለፍ የምፈልገው።
እሺ፣ አቶ ንጉሱ በጣም ነው የማመሰግነው። በተለይ በሀገራዊ መግባባት በመፍጠር ዙሪያ ዴስቲኒ ኢትዮጵያ እየሰራቸው ስላሉ ስራዎች በተለይ ከወጣቶቹ ተሳትፎ ጋር አያይዘን ጥሩ ሀሳቦች አንስተናል። በአድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ስምኝሽ
አመሰግናለሁ። አቶ ንጉሱ አክሊሉንም ስምኝሽ የቆየንም ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። ምርጫ፣ ምዝገባ፣ ድምፅ መስጠትና ተሳትፎ ለሀገራዊ ምርጫ ለስድስተኛ ጊዜ እየተሰናዳች ያለችው ኢትዮጵያ የመራጮች ምዝገባ እያካሄደች ነው። የተመዘገቡና የምርጫ ካርድ የወሰዱ ሰዎች ቁጥር ግን አነስተኛ መሆኑን የተፎካካሪ ፓርቲዎች መሪዎችም የምርጫ ቦርድ ባለስልጣናትም ተናግረዋል። የተቀዛቀዘውን የመራጮች ምዝገባ ለማሟሟቅ ወጣቶች የምርጫ ካርድ እንዲወስዱ ለማበረታታት አንዳንድ ሰዎች የማህበራዊ መገናኛዎች ገጾቻቸውን እየተጠቀሙ ይገኛሉ። ዛሬ ለውይይት የጋበዝናቸው ሁለት ወጣቶች ከእንዲህ አይነቶቹ አንቂዎች መካከል ይገኛሉ። የምርጫ ነገር ሲነሳ የሚያነቃቃ ትዝታ በሌላት ሀገር እኩያዎቻቸው ለምዝገባ እንዲወጡ ወጣቶቹ የመጎትጎታቸውን ምክንያት መመዝገብና ድምፅ መስጠት ማለት ለእነርሱ ምን ማለት እንደሆነ ከሀብታሙ ስዩም ጋር ተጨዋውተዋል። መጀመሪያ ራሳቸውን ያስተዋውቁናል።
ሲራክ ተመስገን እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ይህን ምርጫ ለሶስተኛ ጊዜ ለመምረጥ ተመዝግቤ ይገኛለሁ።
አይነኩሉ አራጋው እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ከዚህ በፊት በ1997 ነው 12ኛ ክፍል ተማሪ እያለሁ ነው የመረጥኩት። አሁን ለሁለተኛ ጊዜ ለመምረጥ የምርጫ ካርድ አውጥቼ እየተጠባበቅኩ ይገኛለሁ።
ሁለታችሁንም በድጋሚ እጅግ በጣም አመሰግናለሁ። እንግዲህ በማህበራዊ ገጻችሁ ላይ ለመምረጥ መመዝገባችሁንና ሌሎችም የእናንተን ፈለግ እንዲከተሉ በቀጥታም ሆነ በተዘዋዋሪ ስታስገነዝቡ አይቻለሁ። ለመመዝገብ የወሰናችሁበት፣ ሌሎችም መመዝገብ መምረጥ አለባቸው የምትሉበት ምክንያት ምንድን ነው? ከሲራክ ልጀምር።
እሺ፣ አመሰግናለሁ ሀብትሽ። እንግዲህ እንደምናውቀው ከዲሞክራሲ ከሚታነጽባቸው መንገዶች አንዱ ወቅቱን የጠበቀ ምርጫ ነው። ይክፋም ይልማም ምርጫን ወቅቱን ጠብቆ ማድረግ አንድ ሀገር ዲሞክራሲያዊ ግንባታ ወሳኝ ህብረተሰቡን መራጩ መጀመሪያ ማድረግ የሚችለው ነገር የምርጫ ካርድ ወስዶ ለምርጫ መዘጋጀት ነው። ከዛ በኋላ ደግሞ ፍትሐዊ ነው ፍትሐዊ አይደለም የሚለውን ነገር ደግሞ ሌላ የራሱ የሆነ የሚጠይቀው ትግል ይችላል ወይም ቆራጥነት ሊሆን ይችላል የሚጠይቀው ሌላ። ግን የመጀመሪያው ስቴፕ መሆን የሚችለው በዕለቱ የምርጫ ካርድ መውሰድ ነው። እኔ እሱን አስቤ ነው የምርጫ ካርድ ለመውሰድ እየወሰድኩም የሚገኘው እስከዛ ላይ።
በጣም አመሰግናለሁ። አይነኩሉ ወደ አንተ ልምጣ።
አመሰግናለሁ ሲራክ። እንዳለው እንግዲህ ምርጫ የዲሞክራሲ ልምምድ መገለጫ ነው። ምናልባት ይህን የፖለቲካው ምርጫ ሊሆን ይችላል እንጂ ብዙ ኤክስፔሪየንስ የሌለን እኮ እዚህ ከአንደኛ ክፍል ጀምሮ የክላስ አለቃ በመሰየም እጅ በማውጣት በእጅ ብልጫ እንደዚህ የዲሞክራሲ ልምምዶች አሉ ሳናቃቸውም ማለት ነው። እኔ ካርድ ያወጣሁት ምናልባት ምርጫ ላይ ሰው መሳተፍ ያለበት ወይም መምረጥ ያለበት የሆነ ፓርቲን ለማውረድ ወይም ለማውጣት ላይሆን ይችላል። ግን ደግሞ አሁን ላይ ያለውን አገዛዝ እኛ ላይ ያለው ፊሊንግ ምንድን ነው የሚለውንም ኤክስፕረስ የምናደርግበት ነው እንጂ የሆነ ፓርቲን ለማውጣትና ለማውረድ ብቻ አይደለም ብዬ ነው የማስበው። ስለዚህ አሁን ላይ እኔ ካርዱን ሳወጣ እስካሁን ባለኝ መረጃ ስለ ፓርቲዎች የምመርጠውን ፓርቲ ወስኜ አይደለም። ግን ካርድ ለማውጣት የተቀመጠ ቀነ ገደብ አለ፣ ሚያዝያ 15 ያልቃል። እስካሁን ድረስ የምመርጠውን ባላቅም፣ ግን አንዳንድ የምርጫ ክርክሮችንም አይቼ የፓርቲዎችን ማኒፌስቶ አንብቤ ምናልባት መጨረሻ ላይ እኔን ሪፕሬዘንት ሊያደርገው እንዲወክል ይችላል ብዬ የማስበው ፓርቲ ወይንም ደግሞ ግለሰብ ካለ በኋላ በምርጫው ለመሳተፍ እና ድምፄን ለመስጠት ቀን አሳልፌ ካርድ ሳላወጣ በመቅረቴ ላለመቆጨትም ጭምር ነው ካርዱን ያወጣሁት።
እንግዲህ እንደምታውቁት ኢትዮጵያ የምታደርገው የዘንድሮ ምርጫ ለስድስተኛ ጊዜ የሚደረግ ነው። ከዚህ በፊት የተደረጉት 5 ምርጫዎች ከሞላ ጎደል በውዝግብ የታጠሩ ነበሩ። አንዳንዶቹም የበርካታ ወጣቶችን ሞትና እስር ያስከተሉ እንደነበሩ ይታወሳል። የቀዳሚዎቹ ምርጫዎች የተሳካ ለመሆን በመምረጥ ፍላጎታችሁ ላይ ያሳደረው ተጽዕኖ ይኖር ይሆን? በምንስ ሁኔታ ያንን ተጽዕኖ ተወጣችሁት?
አዎ፣ እኔ አሁን ያው ለሶስተኛ ጊዜ ለመምረጥ ነው እየተዘጋጀው ያለው። ከዚህ በፊት የነበሩት ምርጫዎች አንተም ቅድም እንዳነሳኸው የዓለም አቀፍ መመዘኛ መስፈርቶች ማሟላት ያልቻሉ የተጭበረበሩ ምርጫዎች ናቸው። ግን ምርጫ በእንደዚህ አይነት ሁኔታ ውስጥ ምርጫ ሲመጣ የሚፈጥርልን አንደኛው ድል የታፈኑ ድምፆች የሚሰሙበት ወቅት ነው። መንግስት ሳይወድ በግዱ በራሱ የሚቆጣጠራቸውን ሚዲያዎች በተቃራኒ ድምፅ ላላቸው ፓርቲዎች ይሰጣል። የምርጫ ቅስቀሳ ለሚያካሄዱበት በየመንገዱ ሰልፍም ሲያደርጉ የነፃነት ስለሚኖራቸው የታፈኑ ድምፆች የሚሰሙበት ወቅት ነው። እንደገና መራጩ ህብረተሰብም ከመንግስት ጋር ያለውን ቅራሪ ይጭበረበረም እንኳን የሚያሳይበትና ቢያንስ በአመት አምስት አመት አንድ ጊዜ ይህንን እድል ማግኘት ይችላል መራጩ ህብረተሰብ እና በዚህ መልኩ ስለማይሆን ይጭበረበረም እንኳን እያወቅኩ ድምፁን ለማሰማት የተቃራኒ ድምፅ እንዳለ ለማሰማት የሚጠቅምበት መንገድ ነው ብዬ ስለማምን ነው ምርጫዎች ላይ የሚሳተፉ።
በጣም አመሰግናለሁ ሲራክ። አይነኩሉ ወደ አንተ ልመለስ። ባህር ዳርም በተለይ ከ1997 በኋላ በመጡ ምርጫዎች ከፍተኛ ውጥረት የነበረባት ከተማ ናት። በዚያ ወቅት ያየሃቸው እጅግ አስቸጋሪ ነገሮች የመምረጥ ፍላጎት ላይ ያመጡት ተጽዕኖ የለም ወይ?
አመሰግናለሁ ሀብታሙ። ምርጫ የሚባለው ነገር የተረዳውበት መንገድ እየተቀየረ የመጣ ይመስለኛል። ቀደም ሲል በነበረኝ አረዳድ ሰዎች ምርጫን ላይ የሚሳተፉት የሚመርጡት የመንግስት ለውጥ ለማምጣት ብቻ ይመስለኝ ነበር። 97 ላይ ልክ በመጀመሪያ ጊዜ የመራጭነት መስፈርት አሟላሁበት ወይም እድሜ 18 የደረሰበት ስለነበረ በወቅቱ በነበረኝ አረዳድ የመንግስት ለውጥ ለማምጣት በሚለው ግንዛቤ ልክ ነበረ ምርጫ ላይ በመራጭነት የተሳተፉ። ከዛ በኋላ በነበረው ጊዜ ሁለቱም መቀሌ ነበር። እዛ ባለው ገሳትም ያው ህወሓት ሙሉ በሙሉ ዶሚኔት ያደረገበት ኤሪያ ስለነበረ የኔ ድምፅ ያን ያህል ትግልሳን የሆና ብዙ ስላላሰብኩ አልተሳተፍኩም። ከዛም በኋላ 2007 ላይ አፋር ነበር ተመሳሳይ መታወቂያውም ስላልነበረ አልተሳተፍኩም። እንግዲህ ከዛ በኋላ ነው አሁን 2013 ላይ አሁን ተረጋግቼ ሊሮችበታለሁ ከተማ ላይ ለመሳተፍ የወሰንኩት። ግን አሁን ላይ እኔ ያለኝ አረዳድም ተቀይሯል። ቀደም ሲል የነበረው ግንዛቤ ቅድም እንዳልኩ መንግስት ለውጥ ለማምጣት ነበረ ምርጫ ላይ ሰው ይሳተፋል ብዬ ማሰበው። አሁን ግን የመንግስት ለውጥ ይምጣ ይምጣ የሚለው ፍላጎት እንዳለ ሆኖ ግን የኔ ድምፅ እኔ የፈለኩትን ሰው ወደ ፓርላማ ያስገባውም አያስገባውም ግን ድምፅ ነው። ውጤቱ ምንም ይሁን እኔ የምመርጠውን ግለሰብ እኔ ብቻ ብመርጠው እንኳ እኔና ራሱ ተመራጭ ብንመርጠው እንኳ ድምፅ ነው። እዛ ቦታ ላይ ምሳሌ ገዢ ፓርቲ ባልመርጥ እኔ የምመርጠው ቦታ ላይ ገዢ ፓርቲ ባልመርጥ ያ ገዢ ፓርቲ እዛ ቦታ ላይ ሳይሸንፍ ቢያንስ እንደኔ አይነት በርካታ ሰዎች እንዳሉ እንዲያስብ እድል ይሰጣል። ከዛ ውጭ ግን ምግለት ተስፋ በመቁረጥ ከዚህ በፊት የነበሩ የምርጫ ውጤቶችን በማየት አይ እኔ ምንም የኔ ድምፅ ምንም ሮል የለውም ማንንም ወደ ፓወራ ያመጣም ብለን የምናስብ ከሆነ ግን የሚያሸንፈውን ፓርቲ ሚስሊድ እናደርገዋለን ብዬ አስባለሁ። ሙሉ በሙሉ ወንበሩን የመቆጣጠር ሳይሆን ስሜት ያለው ሙሉ በሙሉ የህዝብ ድምፅንም እንዳገኘ ያስብና ጥሩ ስራ እየሰራ እንደሆነ ባልሆነ መንገድ እንዲረዳ ያደርገዋል። ስለዚህ በወቅቱ ለሚያሸንፈውም ትልቅ ትግላቸው ይሆናል ብዬ አስባለሁ የኔ ድምፅ። ከዚህ በፊት የነበረው ለምንድን ነው ጉዳት አልሆነብህም ወይ ተስፋ አላስቆረጠህም ወይ ላልከው፣ እንግዲህ ሁሉም ምርጫዎች አንደኛው የምርጫ ዲሞክራሲያዊነት እንዲህ በአንድ የሚገነባ ነገር አይደለም። እኛ ገር ላይ ያለውን ስናይ ደግሞ መጀመሪያ አካባቢ ተስፋ አስቆራጭ፣ ከዛ 97 ላይ ደግሞ በጣም ተስፋ ያለው የሚመስል፣ ከምርጫ ውጤቱ በኋላ ደግሞ ያለው ነገር ይበልጥ እንድንፈራና ፖለቲካን እንድንሰስ የሚያደርግ አይነት ነገር ስሜት አለው። ግን ሁሉም ነገሮች የተፈጠሩት ሁሉም ቦታ ላይ ባሉ ክፍተቶች ነው። የገዢ አምባገነንነት አለበት። የተቃዋሚዎች ኦልሬዲ ከተመረጡ በኋላ ልድራዊ ብሎ ህዝብን የማማከር ስህተት፣ እንዲሁም ደግሞ የህዝቡን መንግስትን ለመጣል ያለው ግድት ተደማምሮ አሁን ላይ የፖለቲካ ምርጫዎችን እንድንሰራ ምክንያት ይሆናል። ግን እነሱ ነገሮች እኛን ወደኋላ ሊገፉትን አይገባም። የአንድ ግለሰብ ድምፅ እንዲሆን እዛ ቦታ ላይ ለማይመረጠው ፓርቲ እንደ አንድ ፊድባክ ያገለግለዋል ብዬ አስባለሁ። ከዛ ባለፈ ደግሞ ምሳሌ ምናልባት በምሳሌ ላስረዳው። ምሳሌ ገጠሩ አካባቢ ብልጽግና ያሸንፋል ብዬ ላስብ፣ ከተማ አካባቢ ደግሞ ተቃዋሚዎች የማሸነፍ እድል አላቸው ብዬ ላስብ፣ በአጠቃላይ ግን ብልጽግና የሚያሸንፍ ብዬ ፕሪዲክት ላደርግ ይችላል። ስለዚህ ብልጽግና የሚያሸንፍ ስለዚህ ተቃዋሚ ቢበልጥ ምንም ለውጥ የለውም አይነት ቢታ ስህተት ነው ብዬ ስለመወስድ ነው ወደዚህ የገባው። ምናልባት እኔ የሚመጣው ግለሰብ ወደ ፓርላማ ቢገባ ሌላ ሀሳብ ይጨምራል ማለት ነው። ሌላ ሙግት፣ ስለዚህ የተሻለ ፖሊሲ፣ የተሻለ የህዝብ ድምፅ የሚሰማበትን መድረክ ለመፍጠር ያግዛል ብዬ አስባለሁ። ካልሆነ ግን ኦልሬዲ እየገዛ ያስተልፋል ብለን ራሳችንን የምንፈረስል ከሆነ ማንም ቢሆን ፓርላማው 100% ይሆናል። የተለየ ሐሳብ የማይወጣበት የተለየ አገዛዝ ስለማይ ለገዢውም ራሱ የማይጠቅም ድረስ ነው የምናመቻቸው ከሚል ነው። ስለዚህ ፓርቲ መምረጥ ያልችል እንኳን ግለሰብ እንኳን መርጦ የራሳቸው ኮንትሪቢዩት እንዳደርግ ግድል ይሰጠኛል ብዬ ስላሰብኩ ነው።
10 ቀን በቀሩት የመራጮች የመዝገባ ጊዜ ገደብ ውስጥ የሚጠበቀውን ያክል መራጭ እንዳልተመዘገበ የምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ትናንት ተናግረዋል። ኢትዮጵያ የወጣቶች ሀገር ናት። ወጣቶች በገፍ ወጥተው እንዳይመርጡ የሚያደርጓቸው ምክንያቶች ምን ይመስላችኋል? ምንስ መደረግ አለበት? በየከተማችሁ ያለውን ምልከታ ብታጋሩን እወዳለሁ። አሁን ከአይነኩሉ ልጀምር።
ጥሩ። እንግዲህ የተለያዩ አሁን ላነሳው ጥያቄ የመራጭነት ምዝገባ ላይ ካርድ ያወጡ ሰዎች ቁጥር በጣም በሚጠበቀው ልክ እየሄደ አይደለም የሚለውን የዘር ክርታ የሚጠቃል ሪፖርትንም ሰምቼዋለሁ። ምሳሌ አዲስ አበባ ላይ ብንወስድ ወደ 200 ሺህ አካባቢ ሰው ብቻ የመራጭነት ምዝገባ እንዳወጣ ኢቭን የምርጫ ጣቢያዎች ራሱ አዲስ አበባ ላይ ወደ 186 የምርጫ ጣቢያዎች እስካሁን ድረስ ስራ እንዳልጀመሩ፣ ሙሉ በሙሉ ምርጫም ያልጀመሩ የካርድ መስጠት ያልጀመሩ ክልሎች አፋርና ሶማሌ አካባቢ እንዳሉ በሚጠበቀው ልክ እየተሳተፈ እንዳልሆነ ሪፖርት ሰምቻለሁ። እንግዲህ ይህንን ለምንድነው ሰዎች ካርድ የማያወጡት፣ ለምንድነው በመራጭነት ለመሳተፍ ያልፈለጉት የሚለውን ነገር ምርጫ ቦርዱም በተለይ ደግሞ ፖለቲካ ፓርቲዎች ይህንን ነገር ማስተር መቻል አለባቸው። እንደ ምክንያት ግን ሊሆን የሚችለው ቅድም የጠቀስከው ነገር አንዱ ምክንያት ሊሆን ይችላል። ምሳሌ እኔ በምርጫ ፈሳ አላምንም፣ ላይክ ፍትሐዊ አይሆንም፣ ዲሞክራሲ የሆነ ምርጫ አይካሄድም፣ ከዚህ ያለን ኤክስፔሪንስ የሚያሳየው እሱን ነው ብሎ የሚያስብ ይኖራል። ሌላኛው ደግሞ በቃ ኦልሬዲ እየገዛ ያለው ፓርቲ ያሸንፋል ብሎ የሚያስብ ሊኖር ይችላል። ሌላው ደግሞ በዚህ ሰዓት ላይ የምርጫ ሁኔታ የፕራዮሪቲ ጉዳይ አይደለም፣ ለኔ ቅድሚያ የምሰጠው ጉዳይ አይደለም። በአንዳንድ ቦታዎች ሰው እንቅልፍ አይቶ ማደር ብርቅ በሆነበት ሁኔታ፣ የሰላምና የደህንነት ሁኔታ አሳሳቢ በሆነበት ሁኔታ ላይ ምርጫ ማካሄዱ ያን ያህል ሚና አይኖረውም፣ ኦልሞስት የተበላ ቁብ አይነት ነገር ነው ብሎ የማሰብ እና የእኔ የብቻዬ አንድም ውጤት አመጣልኛለች ብሎ ያለመጠበቅና የመሳሰሉ ምክንያቶች ሰዎችን ወደዛ እንዳይሳተፉ ወይም ደግሞ ካርድ እንዳያወጡ እንቅፋት የሆነባቸው ይመስለኛል። ግን በተቻለ መጠን ደግሞ የምርጫ ክርክርንም ተጀምረዋል። አንዳንድ ማኒፌስቶችን የማንበብ ዕድሎች ይኖራሉ። ከዚ ከነገ ወዲያ አውትሻይን አድርጎ የምናየው የእኛን ድምፅ አስተናግናል ብለን የምናስበው ፓርቲ ሊመጣ እንደሚችል ማሰብ ያስፈልጋል ብዬ እወስዳለሁ። ካርድ ማውጣት መጀመሪያ ነገር የሚጎዳን ነገር የለም። ካርድ አውጥተን እኮ መጨረሻ ላይ ተስፋ ስንቆርጥ አለመምረጥም እንችላለን እና ጊዜ መጠበቁ የተሻለ ነው። ግን ቅድም የጠቀስኩልህ ነገሮች ሰዎችን ከእንደዚህ አይነት ዲሞክራሲያዊ ልምምዶች እንዲርቁ እንዳደረጋቸው እገምታለሁ። ምንም ለውጥ አይመጣም ገሌን የሚያስፈልግ ብለን ቀድመን ገጀ ማድረግ ሁኔታ ሊሆን ይችላል እንድንርቅ ያደረገ።
አመሰግናለሁ። ሲራክ፣ አንተ በማህበራዊ ገጽ በኩል ሰዎች ወጥተው እንዲመዘገቡ ስታስገነዝብ ያየሁ ይመስለኛል። በአዲስ አበባ ውስጥ ያለው ሁኔታ ምንድን ነው የሚመስለው? ወጣቶች ወይም በአጠቃላይ ነዋሪው እስካሁን ድረስ በገፍ ወጥቶ ለመምረጥ ያልወሰነበትን ምክንያት እንዲሁ ካለፋ ገደም ለማወቅ ሞክረ ይሆን?
እሺ፣ አመሰግናለሁ አትሽ። ሁለት ነገሮችን ማየት እንችላለን። መራጭ ምን ያልታየበት ለምንድን ነው በዚህ ምርጫ የሚለው፣ አንደኛው የምርጫ ሂደቱ በጣም በጣም የደበዘዘ ነው። ለምንድን ነው የደበዘዘ የሆነው አነት ብሎ መጠየቅ የሚያስፈልግ ይመስለኛል። ብቻ ክርክሮች በጣም ደብዛዛ ናቸው። አሁን እችን 2-3 ቀን ነው የተጀመረ ያሉት። እነሱም ላይቭ አይደሉም፣ የተቀረጹ ናቸው። ከእንደገና መራጩን ያሳተፉ ክርክሮች አይደሉም እና ከመራጩ ጋር ያላቸው ኢንጌጅመንቶች የምርጫ ክርክሮቹ በጣም የራቁ ናቸው። ይሄኛውን ደግሞ ሰውን አሟሙቆት ወደ ምርጫ ካርድ ለመውሰድ የወሰደው አይመስለኝም፣ የገፋ አይመስለኝም። ይሄ የቅድመ ምርጫው የምርጫ ቅስቀሳው ክርክሩ ቦሪንግ መሆኑ ህዝቡን ወደ ምርጫ ካርድ መውሰጃ ቦታ ያልወሰደው ይመስለኛል። በሁለተኛ መልኩ ደግሞ ብዙ ተስፋ ያደረገ ህብረተሰብ ነበረ እና ያ ተስፋ ያደረገ ህብረተሰብ አመራሮች ወይም ፖለቲካ ይወክልልኛል ያላቸው ሰዎች እስር ቤት መሆናቸው፣ ሲቀጥል ደግሞ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጭ መሆናቸው ህዝቡ ሄዶ ላለመምረጥ የወሰነ ይመስለኛል። እነዚህ ፓርቲዎች ከምርጫ ውጭ የሆኑት ያው እንደምናውቀው ብዙ ደጋፊ ያላቸው ሰዎች ናቸው። እስር ቤት የሚገኙ ብዙ ደጋፊ ያላቸው ሰዎች አሉ እና የእነዚህ ሁለቱ ተጽዕኖ ይመስለኛል የምርጫ ካርድ መውሰድን ያደበዘዘው። አሁን ምርጫ 97 ላይም ተከሰተው ነገር ከምርጫ ማሟሟቅ ክርክሩ በኋላ ብዙ ሰው ካልወሰድኩኝ ብሎ ባለመውሰዱ ተቆጭቶ ነበር እና አሁንም ወደፊት ምርጫው ክርክሩ ጧጧፍ ብዙ ሰው ሊቆጭ ይችላል። አሁን 9 ቀን መሰለኝ የቀረው እና ሊቆጭ ይችላል እና በዚህ አጋጣሚ ማስተላለፍ የምፈልገው ለመምረጥም ለመምረጥም ካርድን ወስዶ መቀመጥ የተሻለ አስባለሁ እና ቅድም እንዳልኩ በእነዚህ ሁለት ምክንያቶች የምርጫ የመውሰድ ጉዳይ የደበዘዘ ይመስለኛል።
ከመለያየታችን በፊት አንድ ጥያቄ ለሁለታችሁም ላቅርብ። ድምጻችሁ ተሰምቶ በግልጽና ዲሞክራሲያዊ ምርጫ የሚያሸንፍ ፓርቲ ቢኖር ለየትኛው የሀገሪቱ ችግሮች ቅድሚያ እንዲሰጥ ትፈልጋላችሁ? ምን አይነት ሀገርስ ትናፍቃላችሁ? ሲራክ ካንተን ጀምር፣ ከዚያ ወደ አይነት ሁሉ እንሄዳለን።
እኔ የሚያሳስበኝ ሰላምና ደህንነት ነው በአሁኑ ወቅት እና ያንን ሰላምና ደህንነት የሚያስከብር ፓርቲ ቢያሸንፍ መርጣለሁ። ኢትዮጵያ ውስጥ እንደሚታወቁ የተለያዩ ድምጾች አሉ፣ የተለያዩ አመለካከቶች አሉ። እነዛን የተለያዩ ድምጾች ወደ አንድ ጠረጴዛ አምጥቶ ለአንድ አላማ የሚያሳትፍ የተለያዩ ድምጾችን የማይገፋ ፓርቲ ቢያሸንፍና ሰላምና ደህንነታችን ድጋሚ ቢመለስ ወደ ተሻለ ደረጃ ቢያድግ እንዲያድግ የሚያስችል ፓርቲ ቢያሸንፍ
በጣም አመሰግናለሁ። አይነት ሁሉ
አመሰግናለሁ። ሀብታሙ፣ ቅድም ላይ አንድ ነጥብ ጨምሬ የአሁኑን ጥያቄ መልስልሃለሁ። ምናልባት ካርድ ማውጣት ላይ ላለው መዘግየት ቅድም ሲራክም ምንም የገለጽካቸው ነገሮች እንዳሉ ሆኖ ምናልባት ደግሞ በተለምዶ ዴድላይን የመጠበቅ አንድ ቀን ቀረው ሁለት ቀን ቀረው ሲባል የመሄድ አይነት ነገር አለ። መጨረሻ ላይ እናወጣለን ሚያዝያ 14 ሚያዝያ 15 እናወጣለን የሚሉ ጓደኞች አሉኝ በዙሪያዬ እና እነዚህ ነገሮች ምክንያት ሊሆኑ ይችላሉ። ምናልባት ሰው ቁጥር የማይገባ ሊሆን ይችላል። ግን እዛ ተጣበባ የሰዓት ከመግባት ቀድሞ አውጥቶ መጠበቁ የተሻለ ይሆናል ብዬ አስባለሁ። በዚህ እንደ መልክትም ከዛ ውጭ ግን እንደው የሆነ ፓርቲ ቢያሸንፍ በዚህ ሊሆን ይችላል፣ ከተፎካካሪዎች ሊሆን ይችላል፣ ቅድሚያ ሊያደርገው የሚገባ ቅድም ስራት ያለው ነው የሰላምና የደህንነት ጉዳይ ነው። አሁን ትልቁ የፕራዮሪቲ ወጥቶ መግባት በጣም ብርቅ ነው። ከአንዱ ክልል ወደ አንዱ ክልል መንቀሳቀስ በጣም ብርቅ ነው። አሁን ላይ መጤ ነሽ፣ ነባር ነሽ፣ የዚህ ቦታ ባለቤት ነሽ፣ ባለቤት አይደለህም አይነት የሚያስጠላ መከፋፈል ውስጥና አንዱ አንዱን በጠላትነት የማየት ነገር ነው አሁን ላይ ያለው። ወለጋ አካባቢ የምታየው ነገር አለ፣ መተከል አካባቢ የምታየው ነገር አለ። እንዲሁ ትራንስፖርት ላይ ረጅም ትራቭል ስታደርግ የምታያቸው ነገሮች አሉ። ምቾት አይሰማም እና ከላይ ሆኖ ሁሉንም ማህበረሰብ ክፍል በግለሰብ ደረጃ እኩል የሰውነት ሚዛን ሰጥቶ ሁሉንም እኩል አይቶ ሁሉም የዚች ሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትሪት ሊያደርግ የሚገባ ይሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል። ይህ ካልሆነ ግን እንደገና ሌላ አዙሪት ሊከተል ይችላል የምርጫ ውጤት የምሰራው እና በአሁኑ ሰዓት ላይ ከሌላ ነገሮችን ማውራት ምናልባት ቅንጦት ሊመስል ይችላል። ምክንያቱም አሁን ስናየው ሞትን በጣም እየተለማመድ ነው ነው እኔ ራሱ አሁን የሆነ ሰው ተገደለ ተብሎ 20 ምናምን ሲባል መደንገጥ አቁሜያለሁ። እውነት ለመናገር እንዲህ በመቶዎቹ ምናምን ሲሆን ነው ለእኔ አጀንዳ እየሆነብኝ የመጣ። ይሄ ደግሞ ትልቅ ዳራ ውስጥ እየገባን እንደሆነ ይሰማኛል እና የሀገሪቱ ሰላም የሚመልስ ፓርቲ መሆን መቻል አለበት ወደ ስልጣን ላይ የሚመጣ።
ሲራክ ተመስገን ከአዲስ አበባ፣ አይነ ኩሉ አርገው ከባህር ዳር ስለ ወጣቶች የመራጮች መዝገባና ተያያዥ ጉዳዮች ዋጋ ያላቸው ሀሳቦቻችሁን ስላጋራችሁን እጅግ በጣም አመሰግናለሁ።
አመሰግናለሁ። መልካም ምሽት።
ተሳታፊዎችንና ሀብታሙን አመሰግናለሁ። የተከበራችሁ አድማጮች፣ የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። እርስዎ ዘወትር አደጋ ላይ እንደሆኑ ያስባሉ? ሊያቆሙት ግን ይችላሉ። እባክዎ ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና አይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና ፍንጫውን በአግባቡ ይሸፍኑበት። አያነካኩት፣ ከብክለት ይጠብቁት። የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት፣ ይቀይሩት፣ በንጽህና ይጠብቁት። ሕይወቶ እላዩ ላይ አለ። ሰላም ጤና ይስጥልኝ። በደህና ደሩ።